እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በኦሎምፒክና ሌሎች ስፖርቶች ሀገራቸውን ለሚያስጠሩ የሚሰጠው የመሬት ሽልማት ይቀጥላል ተባለ። በትላንቱ የቻይና ማራቶን የኢትዮጵያ አትሌቶች በሁለቱም ጾታ አሸንፈዋል። በእግር ኳስ ዋሊያዎች በጋናው ብላክ ስታር 5-0 ተሸኙ። የሚሉትን ይዘናል። አብራችሁን ቆዩ። በኦሎምፒክ መድረኮች ሀገራቸውን ለሚያስጠሩ አትሌቶችና ሌሎች ስፖርተኞች የሚሰጠው የቤትና ህንፃ መስሪያ ቦታ ወይም መሬት ሽልማት እንደሚቀጥል ጠቅላይ ሚኒስትር ኃይለማርያም ደሳለኝ መናገራቸው ተገልጿል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የቤት ወይም የህንፃ መስሪያ ቦታ ለስፖርተኞች በተለይም የኦሎምፒክ ሜዳሊያ ለሚያስገኙ አትሌቶች ከሚበረከቱ የማበረታቻ ሽልማቶች አንዱ ሆኖ ቆይቷል። በአዲስ አበባ እንደዚሁም በክልል ከተሞች የሚታዩና በታዋቂ አትሌቶች ስም የተሰየሙ የንግድ ህንፃዎች፣ ሆቴሎችና ሌሎች ይህንኑ የሚያስታውሱ ናቸው። በአቴንስ ኦሎምፒክ የ5000 ሜትር ሩጫ የወርቅ ሜዳሊያ ካገኘችበት ጊዜ ጀምሮ በአትሌቲክሱ ዓለም ገናና ስም ያተረፈችው በአሸናፊነትም የቀጠለችው መሰረት ደፋር ሽልማቶቹ ከፍተኛ ቦታ እንደሚሰጣቸው ትናገራለች።
ማበረታቻ ሽልማት በተለይ ከሀገር መንግስት ስታገኝ በጣም የተለየ ስሜት አለው። ይሄ እንግዲህ አሁን ከዚህ በፊት እንደተደረገው ለተወሰነ ጊዜ ይሄ የመሬት ሽልማቶች ቀርተው ነበረ። ከዚህ በፊት ግን እኔም ሌሎችም አትሌቶች የመሬት ሽልማት የተለያዩ ከመንግስት ተሸልመናል። በዛ ሽልማቶች ደግሞ በጣም ለውጤታችን ከፍተኛ አስተዋጽኦ አለው። ለሀገርም ለብዙ ነገሮች በጣም ትልቅ አስተዋጽኦ አለው።
እንደተባለውም የቤትና የህንፃ መስሪያ ቦታ ወይም መሬት የመሸለሙ ነገር በተለይ ባለፉት 2 እና 3 ኦሎምፒኮች አልታየም። የዚህ አይነቱ የማበረታቻ ሽልማት መቀጠል ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር የተወያየው የኢትዮጵያ ኦሎምፒክ ኮሚቴ ካነሳቸው ነጥቦች አንዱ መሆኑን ጠቅላይ ሚኒስትሩም አዎንታዊ ምላሽ መስጠታቸውን የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ አብራርተዋል።
ክቡር ጠቅላይ ሚኒስትሩም በዚያው ልክ እንደውም ያሉት ምንድነው፣ አትሌቶቻችን መሬት በመውሰዳቸው ሀገሪቱ ተጠቀመች እንጂ አልተጎዳችም። ወስደው ኢንቨስት አድርገው ስራ እድል ፈጥረዋል። የሀገር ገጽታ ድርሻ አበርክተዋል። ለዚህ እነሱ ይበርቱ፣ እኛ ደግሞ እንደ መንግስት እንደ የኢትዮጵያ ህዝብ እንደመወክል አካል ሆነን ማንኛውንም ከመሬት ሽልማት ጀምሮ እናደርግላቸዋለን የሚል ትልቅ የሚያበረታታ ንግግር ነው ያደረጉት።
እንግዲህ አትሌቶቻችን መሬት በመውሰዳቸው ኢንቨስት አድርገዋል፣ አገሪቱን ትጠቀማለች ሲሉ ከተማ ውስጥ የምናያቸው አሉ። ዶክተር አሸብር አሁን ኃይሌ ገብረስላሴ ህንፃ፣ ስለሺ ስህን ህንፃ፣ ብርሃን ያደሬ ህንፃ፣ የቀነኒሳ ሆቴል የሚሉ ሁሉ እነዚህ ማለታቸው ነው ከተማ ውስጥ የሚታዩትን።
እንደውም በስም የጠቀሱት ሐዋሳ በሚገኘውን የገዛኛና የአትሌቶች እንደዚሁም ዶክተር ሻለቃ ገብረስላሴ እሱንም እንደ ምሳሌ አንስተው ነበረ።
የሚበረከተው ሽልማት ከማበረታቻነቱም በዘለለ ለሀገር ጭምር እንደሚጠቅም የአትሌት መሰረት ደፋር እምነት ነው።
እንግዲህ ለሚመጡ አትሌቶችም በርትተው እኛ ያገኘነውን ሽልማት አግኝተው ለሀገራቸውም ለሕዝብም ትልቅ ነገር ይሰራሉ ብዬ አስባለሁ።
ከጠቅላይ ሚኒስትሩ ጋር የተደረገው ውይይት እጅግ ጠቃሚና ሌሎች ውጤቶችም የተገኙበት እንደሆነ ዶክተር አሸብር ወልደ ጊዮርጊስ ተናግረዋል። ጠቅላይ ሚኒስትር ኃይለማርያም የኦሎምፒክ ኮሚቴው የበላይ ጠባቂ እንዲሆኑ የቀረበላቸውን ጥያቄ መቀበላቸውን፣ የሀገሪቱ የስፖርት ምክር ቤት ሰብሳቢ ለመሆንም መስማማታቸውን ዶክተር አሸብር አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬን ከአዲስ አበባ አመሰግናለሁ። በሌላ የአትሌቲክስ ስፖርት ዜና በትላንቱ በቻይና ከተማ ላንጁ ማራቶን ኢትዮጵያውያን በሁለቱም ጾታ አሸንፈዋል። የወንዶቹን ከልክሌ ገዛኸኝ፣ የሴቶቹን አሸቴ በከሬ ናቸው በበላይነት ያጠናቀቁት። በቢጫው ወንዝ ዙሪያ በተካሄደው በዚህ የቻይናው ማራቶን ከልክሌ ገዛኸኝ 42ቱን ኪሎ ሜትር በ2 ሰዓት 11 ደቂቃ ከ54 ሴኮንድ በሆነ ጊዜ ሲጨርስ ከሁለት ዓመት በፊት በሌላው ኢትዮጵያዊ አባይነህ አየለ ከተመዘገበው የኮርሱ ሬኮርድ በአንድ ደቂቃ ከ44 ሴኮንድ አንሶ ተገኝቷል። ከልክሌ ገዛኸኝ በቻይና ማራቶን ድል ሲቀዳጅ ትላንት ለ6ኛ ጊዜ መሆኑ ተመዝግቧል። ፍቃዱ ከበደ በሁለተኝነት ገብቷል። በሴቶቹ የወቅቱ ሻምፒዮና ፀሐይ ደሳለኝ 15ኛው ኪሎ ሜትር ላይ አቋርጣ በመውጣቷ አሸቴ በከሬ ተክታት በአንደኝነት ገብታለች። አሸቴ ዘንድሮ በቶኪዮ ማራቶን በ7ኝነት በሶል ደግሞ ደቡብ ኮሪያ በሁለተኝነት ማጠናቀቋ አይዘነጋም። በመጨረሻው ኪሎ ሜትር ላይ ከሌላዋ ኢትዮጵያዊት ትዕግስት ግርማ የጠበቃትን ከባድ ፍክክር ተወጣ ነው ማሸነፍ የቻለችው። 2:32:03 ነው ጊዜዋ። ትዕግስት ሁለተኛ፣ አበባ ገብረ መስቀል ሶስተኛ ሆነዋል። ሌላ የአትሌቲክስ ስፖርት ዜና፣ ቅዳሜ ዕለት ፈረንሳይ ውስጥ በተካሄደው የዊለር ሱር ቱር የ2017 የዓለም ዋንጫ አቀበት ሩጫ ውድድር ኤርትራዊው ፔትሮ ማሙ አሸንፏል። ቦስገስ ተራራ ላይ ጥብጣቡን በጥሶ ሲያልፍ ፔትሮ ማሙ 59:58 ያስመዘገበው ጊዜ። በዚህ ውድድር ፈረንሳይ ሁለተኛ፣ ኢጣሊያ ሶስተኛ ሆነዋል። ቀጣዩ ዙር ውድድር በያዝነው ወር ማብቂያ ላይ ኢጣሊያ ውስጥ ይደረጋል ተብሏል። አትሌቲክሱ ይኸው ነው። በእግር ኳስ ስፖርት ዜና፣ እንደ አውሮፓውያን ዘመን አቆጣጠር በ2019 ካሜሩን በምታስተናግደው የአፍሪካ ዋንጫ ማጣሪያ የሚሳተፉትን 15 ሀገር ብሔራዊ ቡድኖች መለየት የሚያስችለው የመጀመሪያው ምድብ ማጣሪያ ግጥሚያዎች በሳምንቱ ማብቂያ ተካሂደዋል። ያልተጠበቁ አስገራሚ ውጤቶችን ተመዝግበዋል ይላል የአዲስ አበባ ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል። መቀጠል ትችላለህ ገዛኸኝ።
በምድብ 6 የተደለደለው የኢትዮጵያ ብሔራዊ ቡድን በጋና ሁለተኛ ከተማ ኩማሲ በ24 ስቴዲየም ትናንት ጥቃቁር ኳሶችን ገጥሞ በሰፊ የግብ ልዩነት 5-0 ተሸንፏል። በፍጹም የጨዋታ የበላይነት እስከ ረፍት 3-0 የመራው የጋና ብሔራዊ ቡድን ከረፍት መልስም 2 የብላክ ስታር እና የኋላዎቹ የእግር ኳስ ደረጃቸው እጅግ የተራራቀ ላይናታች መሆኑን በግልጽ አሳይተዋል። ከ12 ምድቦች የኢትዮጵያ ብሔራዊ ቡድን ብዙ ጎል የተቆጠረበት ሆኖ መገኘቱም ሌላው መላውን የስፖርት ቤተሰቦች አንገት ያስበሳ አሳፋሪ ሽንፈት ሆኑባቸዋል። በዚሁ ምድብ የሚገኙ ሴራሊዮንና ኬንያ ፍሪታውን ላይ በሴራሊዮን 2-1 አሸናፊነት ተጠናቋል። ምድቡን የጋና ብሔራዊ ቡድን በ3 በ5 ጎል ሲመራ፣ ሴራሊዮን ቡድን በ3 በ1 ጎል ሁለተኛ፣ ኬንያና ኢትዮጵያ በጎንዳ 3ኛና 4ኛ ናቸው። በምድብ 8 የወቅቱ የአፍሪካ ሻምፒዮን ኮትዲቯር በጊኒ 2-1፣ በምድብ 5 ደግሞ ናይጄሪያ በደቡብ አፍሪካ ያውን በየሜዳቸው 2-0 መሸነፋቸው ያልተጠበቁ አስገራሚ ውጤቶች ናቸው። ሌሎች የምድብ ማጣሪያ ጨዋታዎችም ተካሂደዋል። ሁለተኛው የምድብ ማጣሪያ ጨዋታዎች ከ9 በኋላ ይቀጥላል።
አመሰግናለሁ ገዛኸኝ። በነገራችን ለአድማጮች በፊፋ ማለትም በዓለም አቀፉ የእግር ኳስ ፌዴሬሽኖች ማህበር መሰረት የኢትዮጵያ ብሔራዊ እግር ኳስ ቡድን በአፍሪካ ቦታው 36ኛ ሲሆን በዓለም ደረጃው 124ኛ ነው። እንደ አውሮፓውያን ዘመን አቆጣጠር በ1962 ዓ.ም ብቻ ዋንጫ ያገኘው ውድድሮቹን ባስተናገደበት ወቅት ሲሆን ለ31 ዓመታት ግድም ለፍጻሜ ውድድር ማለፍ ሳይችል መቆየቱም ይታወቃል። ገዛኸኝ እንዳለው በተለይ ባለፈው ቅዳሜ በጋና 5-0 መሸነፉ ያልተጠበቀና አነጋጋሪ ሆኗል። በዚህ ላይ ወደፊት ባለሙያዎችን አነጋግረን በሰፊው ልንመለስበት እንሞክራለን። ለዛሬ በዚህ እናብቃ። ሳምንት ሰኞ እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።